ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰሞኑን የተጠናቀቀው የኢህአደግ ስራ አስፈጻሚ ስብሰባ ከአመራሩ አንድነት አንጻር የነበሩ ችግሮች በጥልቀት የተዳሰሱበት እንደነበረ የግንባሩ አራት አባል ድርጅቶች ሊቃነ መናብርት አስታወቁ።
ፈጥረው የጋራ አስተሳሰብ አንድነት ለተግባራዊ አንድነት መሰረት ጥሏል። ተግባራዊ አንድነቱ ደግሞ ለየት ባለ ትኩረትና እይታ አደረበ ይመናረግበት ይሆናል።
የብአዴን ሊቀመንበር አቶ ደመቀ መኮንን ናቸው። ሙሉ ዘገባውን ከዜናው በኋላ እናቀርባለን።
ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ አርብ ታህሳስ 27 ቀን 2010 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና
አዲሱ አበበ ነን። ፕሮግራሙን የሚመራልን ንጉሡ ታምሬ። አብራችሁን ታመሽ ዘንድ የአክብሮት ግብዣችን ነው።
አሁን በቅድሚያ የዕለቱ የዓለም ዜናዎች ይነበባሉ።
የኢትዮጵያ መንግስት በወንጀል ለተከሰሱ አንድ የተቃዋሚ ፓርቲ አባላት የተሰጠውን የክስ መሰረዝ ወይም ይቅርታ የመስጠት ጉዳይ እንደገና ላስብበት ማለቱ ተገለጠ። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ባለፈው ረቡዕ በሰጡት ጋዜጣዊ መግለጫ ሁሉም የፖለቲካ እስረኞች እንደሚፈቱ ነበር የተናገሩት ተብሏል። ይሁንና እንዲህ የተባለው የጠቅላይ ሚኒስትሩ መግለጫ የተሳሳተ ትርጉም ስለተሰጠው መሆኑ ዛሬ ተገልጧል። የፖለቲካ እስረኞች የሉኝም ትል የነበረችው ኢትዮጵያ ይህን የረቡዕ ዕለት መግለጫ በመስጠቷ የተለያዩ አካላት አስተያየት ሰጡበት ሰንብተዋል። ሂውማን ራይትስ ዎችም ሆነ አምነስቲ ኢንተርናሽናል የኢትዮጵያ መንግስት በጅምላ እስራት ታሳሪዎች ላይ ሰቆቃ በመፈጸምና በፖለቲካ እስረኞች ላይ ፍትሐዊ ያልሆነ ይዞታ በመፈጸም እንደሚከሱ ይታወቃል።
የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት በእስር የሚገኙት የኦሮሞ ፌዴራሊስት ኮንግረስ አመራር አባላት እነ አቶ ጉርሜሳ አያኖ በምስክርነት በቆጠሯቸው ከፍተኛ የመንግሥት ባለሥልጣናት አቀራረብ ላይ ውሳኔ እንዳልደረሰ አስታወቀ። ፍርድ ቤቱ አጭር ተለዋጭ ቀጠሮ ሰጥቷል። መለስካቸው አማ ዝርዝር አለው።
የኦሮሞ ፌዴራሊስት ኮንግረስ አመራር አባላት ማለትም አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባ በተከሰሱበት ጉዳይ እንዲመሰክሩላቸው በቆጠሯቸው ከፍተኛ የመንግሥት ባለሥልጣናት አቀራረብ ጉዳይ ዛሬ ውሳኔው እንዳልደረሰለት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት አስታወቀ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ አቶ ለማ መገርሳ፣ አቶ አባዱላ ገመዳ፣ ዶክተር አብይ አህመድና ወይዘሮ ጫልቱ ሳኒ ፍርድ ቤት ቀርበው በሚመሰክሩበት አግባብ ላይ ውሳኔው እንዳልደረሰለት የገለጸው ይህ ችሎት ተጨማሪ ማብራሪያ አልሰጠም። አጭር ተለዋጭ ቀጠሮ እንሰጣለን በማለት ብቻ ለጥር 3 ቀን 2010 ዓ.ም ውሳኔውን እንደሚያሳውቅ ገልጾ ደምድሟል። ከጠቅላይ ሚኒስትሩ በስተቀር አራቱ ከፍተኛ ባለሥልጣናት ከኦህዴድ ማዕከላዊ ጽሕፈት ቤት ተገኝተዋል በተባለ ደብዳቤ ባለፈው ሳምንት ለፍርድ ቤቱ እንዳመለከቱት በወቅቱ በአስቸኳይ አገራዊ ጉዳይ ስብሰባ ምክንያት ለመቅረብ እንዳልቻሉ ጠቅሰው ፍርድ ቤቱ አመቺ ቀጠሮ እንዲሰጣቸው መጠየቃቸው ይታወሳል። በዚህ ሳምንት አጋማሽ የኢህአዴግ አባል ድርጅቶች ሊቃነ መናብርት ለኢትዮጵያ ዜና አገልግሎት ኤጀንሲና ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በሰጡት ጋዜጣዊ መግለጫ ሀገራዊ መግባባትን ለመፍጠርና ዴሞክራሲያዊ ምህዳሩን ለማስፋት ሲባል በሰሩት ጥፋት የታሰሩ የተቃዋሚ ፖለቲካ ድርጅቶች አመራር አባላትንና አንዳንድ ግለሰቦችንም በሕግ አግባብ ለመፍታት እንደተወሰነ መግለጻቸው ይታወሳል። ይሁንና እነማንና መቼ እንደሚፈቱ የሚታወቅ ነገር የለም። አቃቢ ሕግ አራቱን የኦፌኮ አመራር አባላትን ጨምሮ በ22 ተጠርጣሪዎች ላይ በሽብር ድርጊት ወንጀል ክስ መስርቶባቸው ከአንድ ዓመት ለማያንስ ጊዜ ሲከራከሩ ቆይተዋል። ከ22ቱ ተከሳሾች መካከል ፍርድ ቤቱ 5ቱን በነጻ ሲያሰናብት 17ቱን እንዲከላከሉ በይኖባቸዋል። እንዲከላከሉ ከተበየነባቸው መካከል ግን አቶ በቀለ ገርባ የሚከላከሉት በመደበኛ ወንጀል ክስ እንደሆነም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ ዜና የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። ዩናይትድ ስቴትስ 3 ከአልቃይዳ ጋር የተሳሰሩ አንጋፋ አባላትን በአሸባሪነት ዝርዝር ውስጥ አስፍራለች። አቡበከር አሊ አዳ፣ መሐመድ አል ጋዛሊ፣ ዋናስ አል ፋኪን ናቸው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ አሸባሪነት ብሎ በዝርዝር ውስጥ የፈረጃቸው። ሀሩን ማሩፍ የላከውን ዘገባ አዳነች ፍሳዬ ታቀርባለች።
አቡበከር አሊ አዳን ከሶማሊያ መንግስት ጋር የሚዋጋው የአልሸባብ ቡድን አዛዥ ነው። በአልሸባብ ወታደራዊ መሪነት ለብዙ ዓመታት አገልግሏል። ዩናይትድ ስቴትስ በአሸባሪነት ስትፈርጀው በአልሸባብ ምክትል መሪነት ሲሆን በስልጣን ከፍ ማለቱን ያሳያል ማለት ነው። ሙሐመድ አሊ ጋዛሊ ደግሞ የመን ያለ አልቃይዳ የአረቢያን ልሳን ምድር የተባለው ቡድን አንጋፋ አባል ነው። በቡድኑ የውስጥ ጸጥታ ጉዳይና አማጽያኑን በማሰልጠን ተግባር እንደሚሰራ ዩናይትድ ስቴትስ ገልጻለች። ዋናስ አልፋኬ በእስላማዊ ማግረብ የአልቃይዳ ተባባሪ መሆኑን ዩናይትድ ስቴትስ ጠቁማለች። እስላማዊ ማግረብ በምዕራብና በሰሜናዊ ሰርጦች ይንቀሳቀሳል። በቱኒዝ ቱኒዥያ ባርዶ በተባለው ቤተ መዘክር ላይ ከሁለት ዓመታት በፊት የተፈጸመውን የ20 ሰዎች ሕይወት ያጠፋውን ጥቃት ያቀደው እሱ እንደሆነ አሜሪካ ገልጻለች። ዩናይትድ ስቴትስ በአሸባሪነት የፈረጀቻቸው ሰዎች ለአሜሪካ የገንዘብ ስርዓት ተደራሽነት አይኖራቸውም። አሜሪካውያንም በማንኛውም መልኩ ከነሱ ጋር ግንኙነት እንዲኖራቸው አይፈቀድም።
በመጨረሻም ዜና አረፍት። በአፍሪካ የመጀመሪያው ጄት አብራሪ ኢትዮጵያዊው ካፕቴን አለማየሁ አበበ ከዚህ ዓለም በሞት ተለይተዋል። በኢትዮጵያም የመጀመሪያው የ720 ጄት አብራሪም የነበሩት ካፕቴን አለማየሁ ትላንት ታህሳስ 26 ቀን 2010 ዓ.ም ነው በ93 ዓመታቸው በጥቂት ቀናት ህመም ውስጥ ከዚህ ዓለም በሞት የተለዩት። የቅርብ ወዳጅ ለረጅም ጊዜም የሥራ ባልደረባ ኮሎኔል አርአያ ማሩ ካፕቴን አለማየሁን ባጭሩ ሲያስታውሱ እንዲህ ብለዋል።
የቦይንግ 720 የመጀመሪያው ኢትዮጵያዊ ጄት ካፕቴን ናቸው አንደኛ ነገር። ሁለተኛ ደግሞ የቦይንግ 720 የመጀመሪያው አፍሪካዊ ካፕቴን ነበሩ። አየር ኃይልም በነበሩ ጊዜ በነበራቸው የሥራ ብልጫ ሽልማት አግኝተዋል ከቀድሞው ንጉሠ ነገሥት። ኮሎኔል አለማየሁ በእውነቱ በቤተሰብ ውስጥ በጓደኞቻቸውም በሥራ ባልደረቦቻቸውም በጣም የተከበሩ፣ አገራቸውን በጣም የሚወዱ፣ ለሙያቸው ፍቅር ያላቸው፣ በሙያቸው ላይ ደግሞ ከፍተኛ ውጤት ያስመዘገቡ ሰው ናቸው። በሶስት መንግስታት የሰሩ ናቸው በሙያቸው። በቀደም ኃይለ ሥላሴ ዘመንም ነበሩ፣ በደርግም ዘመን ነበሩ፣ አሁንም በኢህአዴግ ዘመን አሉ። ሙያቸውን እስካቆሙበት ጊዜ ድረስ ማለት ነው።
የካፕቴን አለማየሁ የቀብር ስነ ስርዓት ነገ ቅዳሜ ታህሳስ 28 ከቀኑ 8 ሰዓት ላይ በጴጥሮስ ወጳውሎስ የሚፈጸም ሲሆን ቀደም ሲል ከቀኑ 6 ሰዓት ለጋህር በሚገኘው ካቶሊክ መድኃኔዓለም ቤተክርስቲያን የጸሎት ፕሮግራም እንደሚከናወን ኮሎኔል አራያ ገልጸውልናል። ካፕቴን አለማየሁ የአራት ወንዶችና የሁለት ሴት ልጆች አባት ሲሆኑ አራት የልጅ ልጆችም አይተዋል። አድማጮች፣ የካፕቴን አለማየሁ ሙሉ የህይወት ታሪክ በራዲዮ መጽሔት ፕሮግራማችን ለማቅረብ እንሞክራለን።
ሌላም ዜና አረፍታለን። በአዲስ አበባ ከተማ ቂርቆስ ክፍለ ከተማ የተወለደው ጋዜጠኛ ኢብራሂም ሻፊ ረቡዕ ታህሳስ 25 2010 ዓ.ም ናይሮቢ ውስጥ ላንጋታ በተሰኘ ቦታ በተወለደ በ40 ዓመቱ ከዚህ ዓለም በሞት ተለይቷል። የቀብሩም ስነ ስርዓት ዛሬ አርብ ታህሳስ 27 2010 በአዲስ አበባ ኮልፌ እስላም መካነ መቃብር ተፈጽሟል። ጋዜጠኛ ኢብራሂም ሻፊ አዲስ ጉዳይ የተሰኘው ሳምንታዊ መጽሔት ምክትል አዘጋጅ በመሆን ፖለቲካዊና ማህበራዊ ጉዳዮችን የተመለከቱ የትንተና ጽሑፍ ያቀርብ ነበር። አዲስ ጉዳይ መጽሔት በመከሰሱና በመዘጋቱ ነሐሴ 3 2006 ከሌሎች የሥራ ባልደረቦቹ አንድ ሆኖ የስደት ሕይወትን ተቀላቅሏል። በየካቲት ወር 2008 የወጣቶችን ስደት በተመለከተ ኢትዮጵያውያን በተለይ ደግሞ ወጣቶች ለምን ይሰደዳሉ በሚል ርዕስ ላዘጋጀነው ፕሮግራም ኢብራሂም እንግዳችን ነበር።
ለመሰደዳቸው ዋነኛው ምክንያት ድህነት ነው። ግን ድህነት ብቻ ነጥለሽ አትመለከትም። ድህነት ስትይ የመንግስት የፖሊሲ ውድቀት ነው። ድህነት በራሱ ማለት ነው። ለወጣቶች ስራ መስጠት አለመቻል፣ ለወጣቶች እንዲረጋጉ የሚያስችላቸው ስራ መስጠት አለመቻል፣ ወጣቶችን ያማከለ ፖሊሲ መቅረጽ አለመቻል የመንግስት የፖሊሲ ውድቀት ማሳያ ነው እና እነኚህ ልጆች በሀገር ፍቅር ኮስኩስን ማሳደግ አለመቻላችን ነው። ራሳቸውን እንዲችሉ ብልሃት መፍጠር አለመቻል ነው። እኔ በቅርበትም ስለማያቸው ጥናት አያስፈልገኝም። በየቀኑ በየዕለቱ የምመለከታቸው የማያቸው ሰዎች ናቸው። በየዕለቱ ስለምመለከታቸው በየዕለቱ ጥናቶች ናቸው። እነኚህ ሰዎች የሚበሉት የሌላቸው ናቸው። የሚመገቡት የሌላቸው ናቸው። ኢትዮጵያ ውስጥ ለእነኚህ ወጣቶች ያለ ስራ ወይ በቂርቆስ አካባቢ ሸክም ነው። እሱንም እንኳን ለመሸከም በመንግስት ስር መደራጀት አለብሽ፣ በወጣቶች ሊግ መታቀፍ አለብሽ። እነኚህ ሰዎች የሚያስወጣቸው የሚበሉት ማጣታቸው ነው። የምግብ እጦት ነው። የድህነታቸው ነው። መቸገራቸው ነው ከሀገር የሚያስወጣቸው።
ኢብራሂም በሺ 1997 ብሔራዊ ምርጫ ድብደባና እስር ደርሶበት እግሩ በከፍተኛ ሁኔታ ይታመም እንደነበርና ሲራመድ ትንሽ ጎተት ያደርገው ነበር ሲሉ ጓደኞቹ ነግረውናል። አድማጮች፣ ጋቢና የወጣቶች ፕሮግራም በጋዜጠኛ ኢብራሂም ሻፊ ህይወት ዙሪያ በቅርቡ ሰፋ ያለ ዘገባ ያቀርባል። ለሁለቱም ለሞቱ ኢትዮጵያውያን ለቤተሰቦቻቸው መጽናናትን እንመኛለን። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ
ሰሞኑን የተጠናቀቀው የኢህአደግ ሥራ አስፈጻሚ ስብሰባ ከአመራሩ አንድነት አንጻር የነበሩ ችግሮች በጥልቀት የተዳሰሱበት እንደነበረ የግንባሩ አራት አባል ድርጅቶች ሊቃነ መናብርት አስታውቀዋል። የውስጥ ዲሞክራሲን ከማስፋትና ዲሞክራሲን ወደ ህዝቡ ከማድረስ አንጻር ክፍተቶች መኖራቸውን እንደተመለከቱም ገልጠዋል። የኢህአደግ አራት አባል ድርጅቶች ሊቃነ መናብርት የሰጡትን መግለጫ መነሻ ያደረገው እስክንድር ፍሬው ተከታዩን ዘግቦልናል።
ሰሞኑን የተካሄደውን የኢህአደግ ሥራ አስፈጻሚ ኮሚቴ ስብሰባ መነሻ በማድረግ መግለጫ የሰጡት የአራቱ አባል ድርጅቶች ሊቃነ መናብርት ናቸው። በሀገሪቱ ያንዣበበው አደጋና ወቅታዊው ችግር ከውይይቱ ትኩረቶች አንዱ እንደነበር ተገልጿል። በችግሩ ላይ መግባባት ላይ መደረሱን፣ በሚመጣው አደጋ ላይም የጋራ ግንዛቤ መፈጠሩን ነው የብአዴን ሊቀመንበር አቶ ደመቀ መኮንን ያስረዱት። ከስብሰባው እንደወጣን ርብርብ የምናደርግባቸውን 8 የትኩረት መስኮች ለይተናል ብለዋል። ይህ ሁኔታም በአንድነት ለመንቀሳቀስ እንደሚረዳ አስረድተዋል።
የፈጠረው የጋራ አስተሳሰብ አንድነት ለተግባራዊ አንድነት መሰረት ጥሏል። ተግባራዊ አንድነቱ ደግሞ ለየት ባለ ትኩረትና እይታ ርብርብ የምናደርግበት ይሆናል። ከዚህ ቀጥለን በምናደርገው ርብርብ ደግሞ ከተጠያቂነት ጋር በተሳሰረና በተላበሰ ሁኔታ ሁኔታውን መቀየርና ይህንን አደጋ መክተን የስኬት ጉዞአችንን ማስፋት ይገባናል የሚለውን ድምዳሜ ነው ለመያዝ የቻልነው ማለት ነው።
የስብሰባውን ውጤት ኢህአዴግ አካሄድኩት ካለው በጥልቀት የመታደስ እንቅስቃሴ ጋር አያይዘው ያብራሩት ደግሞ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ናቸው። ሰሞኑን የተካሄደው የሥራ አስፈጻሚ ኮሚቴ ስብሰባ በተለይ ከአራቱ አባል ድርጅቶች አንድነት አንጻር የዚያ የተሐድሶ እንቅስቃሴ ቀጣይ ሥራ እንደተሰራበት ሊቆጠር እንደሚችል አብራርተዋል።
እርግጥ የጥልቀት የመታደስ እንቅስቃሴው በጥሩ ጥልቀት ያገኘበት መድረክ በመሆኑ በደንብ ያልታዩ ችግሮች ወጥተዋል። በውስጣችንም የነበሩ አንዳንድ ክፍተቶች፣ መጠራጠሮች፣ ያለመተማመኖች፣ የአመራር አንድነት ችግሮች ያልናቸውን ለመፍታት ያስቻለ መድረክ ላይ ነው። ያልወጡ ያልተፈተሹ እንዲፈተሹ እድል ያገኘንበት ነው። መሀላችን ላይ የነበረው የተለያዩ ችግሮች በየድርጅቱ በተሻለ መጠን በዚህ መድረክ ማየት የሚችለውን ያህል ለማየት ጥረት አድርገናል። ከዛ ማልፈን ለምሳሌ ህወሓት ያላየው በህወሓት ላይ ሌሎች ድርጅቶች በደንብ ህወሓት እንዲፈትሽ እድል ያገኘበት፣ በተመሳሳይ ደኢህዴንም ብአዴንም ኦህዴድም ራሱ እንዲፈትሽ የራሱ አመራር ብቻ ሳይሆን ሌላውም። የእምነትም የጋራ ጉዳይ ነው። የሀገር ተጋግዘን ነው መሄድ የምንችለው። አንዱ ከደከመ ተያይዘን ነው የምንደክመው። ስለሆነም የጋራ አጀንዳ ነው በሚል የድርጅት አጥር የሰበረ ጥሩ አካሄድ ስለሆነም የተግባር አንድነት የፈጠረ ሲባል ያው የአመራር ነው የጅምር ነው መድረክ ነው ይኸኛው። ቀጣይ የተለያዩ መድረኮች ይኖሩናል።
የውስጥ ድርጅት ዲሞክራሲን ከማስፋትና ዲሞክራሲን ወደ ህዝቡ ከማስረጽ አንጻር የህዝቡን ጥያቄዎች ለመመለስ መሰራት እንዳለበት መስማማታቸውን ያብራሩት ደግሞ የኦህዴድ ሊቀመንበርና የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ ናቸው።
የዲሞክራሲ ተቋማት የሚባሉ አሉ። እነኛ በሚገባ ዲሞክራሲውን በማስፋት በማጠናከር ሚናቸውን እንዲወጡ ምን ያህል እገዛ ተደርጎላቸዋል የሚሉ ጉዳዮች ሲታዩ ችግሮች አሉ። አሁንም የምናያቸው አንዳንድ ግጭቶችንም መለስ ብለን ካየን ለግጭት የሚዳርጉ ምንድን ናቸው? ህዝቡ አመፀኛ ስለሆነ ነው ወይስ ችግር ስላለ ነው የሚለውን በሚገባ ማየት አስፈላጊ ነው። ችግሩ ተደምጦ ችግሩ በአግባቡ የማይፈታለት ከሆነ የመጨረሻ አማራጩ ወደ አመፅ ነው የሚገባው። ሁልጊዜ ታፍኖ የሚናጥ ነገር መፈንዳቱ አይቀርም። ስለዚህ በአንድም ሆነ በሌላ ችግሬ ተደምጦ ታይቶ ይፈታልኛል ብሎ የሚያስብበት በአመፅ እንዲሆን ወደዛ እንዲገባ አድርጓል ማለት ነው። ስለዚህ የዲሞክራሲ ጉዳይ እጅግ በጣም አስፈላጊ ነው፣ ወሳኝ ነው። የህልውና ጉዳይ ስለሆነ ዲሞክራሲው ማስፋት እጅግ በጣም አስፈላጊ ነው። የውስጥ ድርጅት ብቻ ሳይሆን በህብረተሰብ ውስጥ መሰረት እንዲኖረው ማድረጉ ለሀገሪቷ የህልውና ጉዳይ ስለሆነ በዚህ ረገድ ማየት ብቻ ሳይሆን አስፈላጊ የሆኑ ሪፎርሞችንም ጭምር ማድረግ አለብን በሚል ደረጃ ነው የተወያየ ነው።
ገዢው ፓርቲ የፖለቲካ ምህዳሩን ለማስፋት የተለያዩ ጥረቶች ማድረጉን፣ ሆኖም እነዚህ ጥረቶች በቂ አለመሆናቸውን ያስረዱት የኢህአዴግ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ናቸው። ገዢው ፓርቲ ከዚህ አንጻር እርምጃ ለመውሰድ የወሰነውም ከተለያዩ አካላት የተሰጡ አስተያየቶችን ከግምት በማስገባት ጭምር እንደሆነ ጠቅላይ ሚኒስትሩ አብራርተዋል።
የፖለቲካ ምህዳሩ እንዲሰፋ የተለያዩ ጥረቶች የተደረጉም ቢሆኑ ነገር ግን መሰረታዊና ስር ነቀል በሆነ መንገድ የፖለቲካ ምህዳር ሰፍቶ የዲሞክራሲ ለምምድ ለጋ ዲሞክራሲ እንደመሆኑ መጠን ለምምዱ ሰፍቶ ጎልብቶ መሄድ ያለበት ነው። ይሄንንም በማድረግ ዙሪያ የነበሩብንን ጉድለቶች ለመፈተሽ ችለናል። ከዚህ አኳያ በእኛ ደረጃ ይሄን በመናይበት ጊዜ ህብረተሰባችንም ውስጥ ያገር ሽማግሌዎችም የሃይማኖት አባቶችም አንዳንድ ሁኔታችን ብታሻሽሉ ይሻላል። በዚህ ጉዳይ ላይ ሲቪክ ማህበራትን ጨምሮ ሌሎች በዚህ ጉዳይ ላይ የሚያደርጉት ተሳትፎ ከእንከን የጸዳ ስላይደለ ይሄን ነገር በተደጋጋሚ ብታዩት የሚል ሐሳብ ሲያቀርቡ ነበር። አንዳንድ ጥያቄዎችንም ይጠይቃሉ። ለምሳሌ ፖለቲከኞች ሆነው በራሳቸው ጥፋት በራሳቸው ችግር ምክንያት በህግ ቁጥጥር ስር ያሉ ፖለቲከኞችም ጭምር በትፈቷቸው የዲሞክራሲ ምህዳሩን ለማስፋት እናም አዲስ መንፈስ ለመፍጠር ይጠቅማቸዋል ብሎ የሚያነሷቸው ጉዳዮች አሉ። በእኛም ውይይት ወቅት ይሄን ነገር ስንፈትሽ እኛም የራሳችንን ጉድለት ፈተን በአዲስ መንፈስ ወደ ስራ ለመግባት እንዲያስችለን ህጉ ህገ መንግስቱም ህጉም ህጋዊ ስርዓቱም የህግ የበላይነትንም በማይጥስ መንገድ እነዚህ ፖለቲከኞችም ሆነ ሌሎችም በህግ ቁጥጥር ስር ያሉ አካላትን ምህረት የሚሰጣቸው ምህረት ህግ ክሳቸው ሊቋረጥ የሚገቡትንም ክሳቸውንም በማቋረጥ ይሄን መንፈስ መፍጠር አንድ እርምጃ ወደፊት መሄድ ይሆናል የሚል ታሳቢ ወስደናል።
ለ17 ቀናት የተካሄደው የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ የደረሰባቸውን ድምዳሜዎች ተከትሎ የሚወሰዱ እርምጃዎች እንደሚኖሩ ይጠበቃል። በዝርዝር የተገለጸ ነገር ግን የለም። በተለይ ክልሎችን ከሚያስተዳድሩት አራት አባል ድርጅቶች አንጻር ምን አይነት እርምጃ እንደሚወሰድ አልታወቀም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የገዢው ፓርቲ ኢህአዴግ የግምገማ ማጠናቀቂያ ጽሑፍና ተከትሎ የተሰጠው መግለጫ አነጋጋሪ የሳምንት ጉዳይ ነበር። ከመግለጫው በኋላም ፖለቲከኞችና የፖለቲካ እስረኞች የሚለው አገላለጽም እንዲሁ መምታታትን የፈጠረ ጉዳይ ነው። በሳምንት ውስጥ ያነጋገርናቸው አስተያየት ሰጪዎች በየትኛውም ቋንቋ ቢገለጽ ኢትዮጵያ ውስጥ ቁጥራቸው እንኳ በግልጽ የማይታወቅ ብዙ የፖለቲካ እስረኞች መኖራቸውን ይናገራሉ። ጽዮን ግርማ በዚህ ዙሪያ ዘገባ አሰናድታለች፣ እንደደረሰ እናቀርባለን። አሁን ወደ ቀጣዩ የመጽሔት ርዕስ እንለፍ።
የኢሉ አባ ቦርአሌ ወረዳ ነዋሪዎች በወረዳቸው የሚገኝ የጉሜሮ ሻይ ፋብሪካ ላይ ያላቸውን ቅሬታ ለመግለጽ ሰላማዊ ሰልፍ በመውጣታችን ፋብሪካው አካባቢ የነበሩ ነዋሪዎች ፈቃድ የመከልከያ ኃይል አምጥቶ አሰፈረብን ሲሉ ተናግረዋል። የአጋዚ ጦር በስፍራው ከሰፈረ ከሁለት ወር በላይ ሲሆን በአካባቢው ወጣቶች ላይ ድብደባ መፈጸሙንም ነዋሪዎች ይናገራሉ። በስፍራው ሰፍረው ባሉ የመንግሥት ሰራዊት ድብደባ ተፈጽሞብኛል ያለው ወጣት አጫሉ እሸቱ ባለፈው ሳምንት ኦንጋ በምትባል የገጠር ከተማ መጥተው እኔንና ቤት ውስጥ የነበሩ ጓደኞችን ደብድበው ሄዱ ሲል ለአሜሪካ ድምፅ ተናግሯል። በጉመሮ ሻይ ፋብሪካ ሰፍሮ ስላለው የአጋዚ ጦር እንዲሁም በፋብሪካው ላይ እየተነሳ ያለውን ቅሬታ የፋብሪካው ተጠሪ አቶ አዲሱ እንዲያብራሩ ለማነጋገር ያደረግኩት ጥረት አልተሳካም ይላል ዘጋቢያችን ገልሞ። በኢሉ አባቡር ዞን የአሌ ዋርዳ አስተዳደር አቶ ታደለ ጋዲሳ ፋብሪካው ከአካባቢው አስተዳደር ፍቃድ ውጪ ጦሩን እንዳሰፈረ ገልጠዋል። በፋብሪካው በህገወጥ መንገድ ተወስደዋል የተባለው መሬት የወረዳው አስተዳደር በማጣራት ላይ መሆኑንም ጨምረው ለአሜሪካ ድምፅ ተናግረዋል። ገልሞ ዳዊት።
ከሁለት ወር በፊት ነበር የኢሉ አባቦር አለ ወረዳ ነዋሪዎች በወረዳቸው ከሚገኝ ከጉመሮ ሻይ ፋብሪካ ተገቢ ጥቅምና አገልግሎት እያገኘን አይደለንም ሲሉ የተቃውሞ ሰልፍ ያደረጉት። ከተቃውሞ ሰልፍ በኋላ የአካባቢው ነዋሪዎች ከፋብሪካው ስራ አስፈጻሚዎች ጋር ምክክር ቢያደርጉም ፋብሪካው ለቅሬታው መልስ ከመስጠት ይልቅ የመከላከያ ሰራዊት ማስፈሩን ይናገራሉ።
ያዋሹ መከሰ ኡል ወልከንሞ ፓትሮሊ ዋንድ እምቱምባኒ ገንዶታው ላር
ቀንቀን በፋብሪካው ግቢ ነው የሚውሉት። ማታ ማታ ደግሞ በፓትሮል ወጥተው ይዞራሉ። መንገድ ላይ ካገኙ በጥያቄ ያስጨንቁዋል። ብዙዎቻቸው ትግርኛና አማርኛም የሚናገሩ ናቸው። ያው ለነሱ መልስ መስጠት አትችልም። ከመኪናው ኮረዱ ጥያቄ የለም ይመቷል።
ባለፈው ሳምንት በፋብሪካው ሰፍሮ ያሉ የመንግስት ሰራዊቶች በራሱና በጓደኞቹ ላይ ድብደባ መፈጸማቸውን አጫሉ ሼቱ የተባለ የጉመሮ ሻይ ፋብሪካ አካባቢ ነዋሪ ይናገራል።
አርቢ ገና ይገልጻል። ታይ ወይዛ ሱ በካውዲቲ በተኮሸሬ ጋር ምን ይገደምልኩ።
ባለፈው ረቡዕ ማታ 3 ሰዓት አካባቢ በኮምፒውተር ቤት ውስጥ ሆነን ሜሞሪ ላይ የሆነ ነገር እያስጫን ነበር። ከዚያ ፓውዛ አጥፍተው ነው የመጡብን። ቀጥለው ምንም አልጠየቁንም፣ በዱላ ደበደቡን።
ሌላው የነዋሪዎች ቅሬታ ፋብሪካው ከነዋሪዎች ላይ በሕገ ወጥ መንገድ ወስዷል ስለሚሉት መሬት ነው። በተለይ ፋብሪካውን የሚያዋስኑ ሰጊና ኦቤ የተባሉ የገጠር ቀበሌዎች ነዋሪ የሆኑት ያለ አግባብ በፋብሪካው መሬታቸው መወሰዱን ነዋሪዎች ይናገራሉ። በሳሌን ዘውዴ የኦቤ ቀበሌ ማህበር ነዋሪ ነበር። በግምት ወደ 16 ሄክታር መሬት ከቤተሰቡ በፋብሪካው በመወሰዱ ሙሉ ቤተሰቡ መበተኑን ይናገራል።
ለፋ ኢንተረት ለጃ ደኛቶ ከመለ ካርታገል ግሪቲዩ ኦፊሳቲኒ ትረት ለተሰነራ
16 ሄክታር መሬት ያለ ምንም ካሳ ካርታ ውስጥ ገብቷል በማለት ከቤተሰቤ ላይ ወስደዋል። መሬቱ ላይ ባህር ዛፍ፣ ሙዝ፣ ቡና በማምረት እንተዳደር ነበር። ንብረታችን ከተቀማ በኋላ 16ቱም የቤተሰባችን አባላት ተበታተንን። ልጆች በየሰው ቤት ተሰተን ነው ያደግነው። አባቴ በዚሁ ምክንያት አእምሮውን ሳተ። አያቴ ወደ ወረዳ አስተዳደር ተመላልሳ ብትከራከርም ያኔ የወረዳ አስተዳደር ምንም ማድረግ እንደማይቻል ነገራት።
ደሳለኝ አሁንም ለወረዳው አስተዳደር አቤት ቢልም በቂ መልስ ግን ለቤተሰባችን አልተሰጠም ሲል ይናገራል። በፋብሪካው የተሰማ ስላለው ቅሬታ ለፋብሪካው ተወካይ አቶ አዲስ እናነሳ ለሚዲያ ቃለ መጠየቅ መስጠት አይፈቀድልኝም ሲሉ ጥያቄያችንን ውድቅ አድርጓል። በወረዳው የኢንቨስትመንት ቢሮ ኃላፊ የሆኑትን አቶ ፍቃዱ አስመራን የወረዳው አስተዳደር የአከባቢው ነዋሪዎች ጥቅም እንዲጠበቅ ምን ማድረግ ይችላል ብለን ስንጠይቅ ፋብሪካው ስምምነት ተፈራረመው ከፈራል መንግስት ጋር ስለሆነ የወረዳው አስተዳደር ጣልቃ ገብቶ የአከባቢውን ነዋሪ ጥቅም ማስከበሩ ይከብደዋል ሲሉ መልስ ሰጥተዋል። አቶ ታደሌ ጋዲሳ የአለድ ወረዳ አስተዳደር በበኩላቸው ፋብሪካው ከአዋሳኝ ቀበሌዎች ወስዷል ስለተባለው መሬት አንዳንዶቹ እንዲመለሱ የተደረጉ መሆናቸውን ተናግረው ከኦቤ ቀበሌ ማህበር ወደ ፋብሪካው ይዞታነት የተወሰዱ የግልም ሆነ ንጻ መሬት የወረዳው አስተዳደር በማጣራት ላይ መሆኑን ገልጸዋል። በፋብሪካው ሰፍሮ ስላሉት የጦር ኃይልም የወረዳው አስተዳደር እንዳልተማከረ ነው የተናገሩት።
ትሬዳ ናኖ ተነራ ኡሚጎና ቸረዳ የግራ
ትክክል ነው። እነኚህ ኃይሎች እዚያ ነው ሰፍረው ያሉት። ነገር ግን የወረዳው አስተዳደር ስለዚህ ጉዳይ የተማከረው ነገር የለም። በወረዳችን ከፖሊስ ኃይል በላይ የሆነ የጸጥታ ችግር የለም። ቢኖርም ራሱ የክልሉ አድማ በታኝ ኃይል አለ። በፋብሪካው ሰፍረው ስላሉት የጦር ሰራዊት አባላት የፋብሪካውን አስተዳደር ስንጠይቅ እነሱም ማን እንደላካቸው እንደማያውቁ ነው የነገሩን። የአካባቢው ነዋሪዎችም ፋብሪካውን እኛን እንደህነቱን እየጠበቅን ያለ ነው ይላሉ። በፋብሪካው ሰፍሮ ያለው ሰራዊትም በአካባቢው ነዋሪዎች ላይ ጥቃት እንዳይፈጽም ባለጉዳዮችን እያማከርንን።
በፋብሪካው ሰፍሮ ባሉ ወታደሮች በአካባቢው ወጣቶች ስለደረሰው ድብደባም የወረዳው ፖሊስ ምርመራ ላይ መሆኑን አቶ ታደለ ተናግረዋል። አቶ ታደለ ይህን ይበሉ እንጂ ድብደባው የተፈጸመባቸው ወጣቶች እስካሁን ማንም በቁጥጥር ስር እንዳልዋለ ነው የሚናገሩት። የጉመሮ ሻይ ልማት ድርጅት በፊት ይዞታው በመንግስት እጅ የነበረ ሲሆን የኢትዮጵያ ፕራይቬታይዜሽን ኤጀንሲ በ1994 ዓ.ም ምረት ለምድሮክ ኢትዮጵያ ግሩፕ ተመኑ ለህዝብ ይፋ ባልተደረገ ዋጋ መሸጡ የምታወስ ነው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አድማጮች፣ ሲቀናበረ የቆየው የጽዮን ዘገባ ደርሶናል። አሁን ወደዚያ እናልፋለን። የገዢው ፓርቲ ኢህአዴግ የግምገማ ማጠናቀቂያ ጽሑፍና ተከትሎ የተሰጠው መግለጫ አነጋጋሪ የሳምንት ጉዳይ ነበር። ከመግለጫው በኋላም ፖለቲከኞችና የፖለቲካ እስረኞች የሚለው አገላለጽም እንዲሁ መምታታትን ፈጥሯል። በሳምንት ውስጥ ያነጋገርናቸው አስተያየት ሰጪዎች በየትኛውም ቋንቋ ቢገለጽ ኢትዮጵያ ውስጥ ቁጥራቸው እንኳ በግልጽ የማይታወቅ ብዙ የፖለቲካ እስረኞች መኖራቸውን ይናገራሉ። ጽዮን ግርማ፣ የፖለቲካ እስረኛ ማለት ምን ማለት ነው? ኢትዮጵያ ውስጥ ያለው የፖለቲካ እስረኛ ማን ነው የሚል ጥያቄ አንስታ መቀመጫውን ጄኔቫ ስዊዘርላንድ ያደረገው ስብስብ ለሰብአዊ መብቶች በኢትዮጵያ ተብሎ የሚጠራ የሰብአዊ መብት ድርጅት ዋና ዳይሬክተር አቶ ያሬድ ኃይለማርያምን ጠይቃለች። በዚህ ዙሪያ ተከታዩን ዘገባ አሰናድታለች።
አቶ ያሬድ ኃይለማርያም የፖለቲካ እስረኞች ማለት ምንም የማያምታታ ዓለም አቀፍ ትርጉም ያለው ጉዳይ ነው ይላሉ። ትርጉሙም የሚወድቀው በሰውየው ማንነት ላይ ሳይሆን አንድን የመንግስት አካል ፖሊሲ አፈጻጸሙንና ድርጊቱን የተቃወመ ወይም አምባገነንነትን ያልተቀበለና ከዚህ ጋር ተያያዥ በሆኑ ጉዳዮች ላይ ሐሳቡን በመግለጽ የታሰረ በአጠቃላይ የፖለቲካ እስረኛ ነው ይላሉ። በአሁኑ ሰዓትም በኢትዮጵያ በተገቢው መንገድ ያልተመዘገቡ ቁጥራቸው የበዛ የፖለቲካ እስረኞች መኖራቸው የተረጋገጠ ጉዳይ ነው ይላሉ።
መንግስት በሃይማኖቶች ውስጥ ጣልቃ መግባቱን ተቃውመው ለእስር የተዳረጉ የሃይማኖት አባቶች በቅርብ ጊዜ ብናይ የሙስሊም ማህበረሰቡን የወከሉ ድምጻችን ይሰማ ብለው የተንቀሳቀሱ ሰዎች፣ በዋልድባ ገዳም ጋር ተያይዞ የታሰሩ መነኮሳት፣ ሌላው ደግሞ ከዚህ ከኢኮኖሚ ወይም ከሀብት ክፍፍል ጋር ወይም ከመሬት ጥርምት ጋር በተያያዘ ይሄ የህዝባችን መሬት ይሄ ቦታ ሊነካ አይገባም በማለት ብቻ ያችን ርዕስ አንስተው መንግስትን በመቃወማቸው የተነሳ የታሰሩ የማህበረሰብ ተወካዮች የፖለቲካ እስረኞች ናቸው። ለምሳሌ በጋምቤላ የነበረውን የመሬት ቅርምት ተቃውመው በተለያየ በአካባቢው እንቅስቃሴ ያደረጉ ከነበሩ የታሰሩ ሰዎች አሉ። በኦሮሚያ ክልል በቅርብ ጊዜ የተነሱት ከማስተር ፕላኑ ጋር ተያይዞ በተነሱ ግጭቶች ይሄ የዚህ አካባቢ ህዝብ መሬት ያለ አግባብ ሊነካ አይገባም ብለው የህዝቡን ጥያቄ ያቀረቡ የአካባቢ ተወካዮች ታስረው ግን የሚከሰሱት በሽብር የመንግስትን የልማት ስራ በማደናቀፍ ነው። እነዚያ ሰዎች ፖለቲካ እስረኛ ነው የሚቆጠሩት። ማንነት ጥያቄ በማንሳት ይሄ በወልቃይት እንዲሁም በደቡብ አካባቢ ኮንሶ፣ እንደዚሁም ሌሎች ቦታዎች ላይ ህዝባችን ወደዚህ አካባቢ ነው ማንነቱ ሊወሰን የሚገባው፣ ድንበሩ እንደዚህ ነው የሚሉ ጥያቄዎች በማንሳታቸው ምክንያት የታሰሩ አሁን የወልቃይት ኮሚቴ አባላት ታስረው ግማሾቹ በሽብር ሁሉ ክስ ተመስርቶባቸዋል። እነዚህ ሰዎች የፖለቲካ እስረኞች ናቸው።
አቶ ያሬድ አያይዘው እነዚህ ሰዎች ከታሰሩ በኋላ ክስ የሚመሰረትባቸው በሽብርና አመጽ በማነሳሳት የሚል እንደሆነ ጠቅሰው ሰዎቹ የጠየቁት ወይም የደገፉት ሀሳብ የመብት ጥያቄን በመሆኑ የፖለቲካ እስረኞች ናቸው ይላሉ።
በትምህርት ተቋማቶች ውስጥ የመናገር ሀሳብን የመግለጽ ይሄ የአካዳሚክ ነጻነትን በማራመዳቸው ምክንያት የታሰሩ የከፍተኛ ተቋማት ይሁን በየትኛውም ደረጃ ያሉ ተማሪዎች፣ መምህራን፣ ምሁራን ሀሳባቸውን በመግለጻቸው ብቻ የጥቃት ሰለባ ተደርገው የታሰሩ ሰዎች ናቸው። ፖለቲካ ፓርቲ መሪዎች፣ ደጋፊዎቻቸው፣ አባላቶቻቸው በምርጫ መታዘብ ሂደት ውስጥ ታዛቢ ሆነው በመሳተፋቸው ብቻ የተቃዋሚዎች ታዛቢ በመሆናቸው ብቻ ታርጌት የተደረጉ ሰዎች፣ ሰላማዊ ሰልፎችን ያዘጋጁ በሰልፎች ላይ የተሳተፉ ሰዎች እንደ ሽብረተኛ እየተቆጠሩ ለእስር የተዳረጉ ሰዎችን በጠቅላላ ይጨምራል። የተለየ አስተሳሰብ፣ የተለየ የፍልስፍናም ይሁን የፖለቲካ ምልከታ ይዘው አደባባይ ወጥተው የጻፉ ሀሳባቸውን የገለጹ እንደዚሁም በድረ ገጾች ላይ የሚጽፉ አምደኞች፣ ጋዜጠኞች፣ የሰብአዊ መብት ተሟጋቾች፣ የሲቪክ ማህበራት ተወካዮች፣ የሰራተኛ ማህበር፣ የመምህራን ማህበር፣ የሴቶችን ጉዳይ የሚያንቀሳቅሱ እና በኦሮሚያ ክልል እጅግ ቁጥሩ በርካታ የሆነ በሺዎች የሚቆጠሩ ወጣቶች ሰልፍ በመውጣታቸው ምክንያት ታስረው ግፍም ተፈጽሞባቸዋል። እነዚህ ሰዎች አሁንም በእስር ላይ ያሉ በርካቶች ናቸው። በአማራም ክልል እንደዚሁ በባህር ዳር፣ በጎንደር ተይዘው በተለያየ ማጎሪያ ካምፕ ውስጥ አሁንም ጭምር ታስረው እየማቀቁ የሚገኙ ወጣቶች አሉ። ደቡብ ክልል እንደዚሁ በኮንሶ እና ሌሎች አካባቢዎችም እንደዚሁ ከተቃውሞ ሰልፍ ጋር ተያይዘው የታሰሩ ሰዎች አሉ። ከሰልፍ ላይ ታፍነው ተወስደው፣ ከስራ ቦታቸው ላይ ታፍነው ተወስደው፣ ከመኖሪያ ቤታቸው ታፍነው ተወስደው የት እንደደረሱ የማይታወቁ ሰዎች አሉ። ሰዎች የተወሰዱት በመንግስት የጸጥታ ኃይሎች እንደሆነ ቤተሰቦች፣ የአካባቢው ሰው አይተዋል። ግን የት ቦታ እንደታሰሩ በምን ሁኔታ ላይ እንደሚገኙ ሳይታወቅ አመታት የተቆጠሩ ሰዎች አሉ።
አቶ ያሬድ በዘረዘሯቸው ሁኔታ የታሰሩትና ቁጥራቸው በውል የማይታወቁ ሁሉ የፖለቲካ እስረኞች እንደሆኑ ይናገራሉ። ሰዎቹ አሁን በእስር ቤት የሚገኙ በመሆናቸው መካድ የማይቻል ሀቅ ነው ይላሉ። ረቡዕ ታህሳስ 25/2010 ዓ.ም ገዢው ፓርቲ ኢህአዴግ ከአራቱ የፓርቲ አመራሮች ጋር በሰጡት መግለጫ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በፍርድ ቤት የተፈረደባቸው ወይም ደግሞ በአቃቤ ሕግ ክስ የተመሰረተባቸውና ጉዳያቸው የተጣራ የሚገኙ የፖለቲካ አመራሮችም ሆኑ ግለሰቦች ክሳቸው ተቋርጦና በምህረት እንደሚፈቱ ገልጸዋል። ከዚህ ቀደም ታስሮ የተፈታው የዞን 9 ኢንተርኔት አምደኛው በፍቃዱ ኃይሉ እነዚህ ሰዎችም የፖለቲካ እስረኞች ናቸው ይላል።
በአመለካከት ልዩነታቸው የታሰሩ ሰዎች አሉ። ተቃውሞ ሰልፎችን በማድረጋቸው የታሰሩ ሰዎች አሉ። እዚህ ሀገር የሰላማዊ የፖለቲካ ትግል አያዋጣም ብለው ትጥቅ ትግል በመምረጣቸው አንዳንዶቹ ተማርከው አንዳንዶቹ ደግሞ እንዲሁ ገና ሊሄዱ ሲዘጋጁ የታሰሩ ሰዎች አሉ። ጋዜጠኞች በመጻፋቸው የታሰሩ አሉ። በጥቅሉ በፖለቲካ አመለካከታቸው ልዩነት የታሰሩ በጣም ብዙ ናቸው። እነዚህን ሁሉ ነው ማካተት ያለበት።
አቶ ያሬድም ሆነ አቶ በፍቃዱ እስረኞቹ ከመቼ ጀምሮ እንደታሰሩና የት እንደሚገኙ ቁጥራቸው ምን ያህል እንደሆነ ጉዳያቸው በሚዲያና በማህበራዊ ሚዲያ ከመገለጸው በስተቀር በይፋ የሚታወቅ ነገር የለም ይላሉ። በዚህ ጉዳይ ላይ በቅርቡ ያነጋገርናቸው ጠበቃ አቶ ወንድሙ ኢብሳና አቶ አለልኝ ምህረቱ ሁለቱ በግላቸው ብቻ ወደ 900 ለሚደርሱ በአማራና በኦሮሚያ ህዝባዊ ተቃውሞ ምክንያት የታሰሩ ደንበኞች እንዳላቸው ነግረውን ነበር። በፍቃዱ ኃይሉ የእስረኞቹ ቁጥርና ማንነት በመንግስት ሐቀኝነትና ቤተሰቦቻቸው ይፋ ለማድረግ በሚያደርጉት ጥረት ላይ የተመሰረተ ነው ይላል።
ይህንን የእስረኞችን ጉዳይ በተለይ የሚከታተል ሲቪል ሶሳይቲ እንኳን የለንም። የመንግስቶቹም ቢሆኑ ይህንን እያደረጉ አይደለም። ስለዚህ ከሁላችንም የበለጠ የሚያውቁት የመንግስት ተቋማት ናቸው፣ ፍርድ ቤቶችና ማረሚያ ቤቶች ናቸው። አንዳንድ ሲቪል ሶሳይቲዎች አሉ። ለምሳሌ ኢትዮ ትሪያልስ የሚባለው ኢትዮጵያን ሂማን ራይትስ ፕሮጀክት የሚባሉት እነሱ ይመዘግባሉ። ኢትዮ ትሪያልስ የተፈረደባቸውና ያልተፈረደባቸው ወደ 3000 የሚሆኑ እስረኞችን ዘርዝሯል። ግን አብዛኞቹ በሽብር ብቻ የተከሰሱ ናቸው። ግን ሽብር ያልተከሰሱ ፖለቲካ እስረኞች አሉ። ሌላ ለምሳሌ አመፅን በማነሳሳት ክስ የተመሰረተባቸው አሉ። በተለይ ደግሞ እነዚህም ፌዴራል ፍርድ ቤት ውስጥ ያሉ ናቸው። የክልል ፍርድ ቤቶች ውስጥ ተከሰው ማረሚያ ቤት ውስጥ እንደውም አንዳንዶች ሳይከሰሱ ሳይመሰረትባቸው ራሱ ታጉረው ያሉ አሉ።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ በእስር ላይ ያሉ የፖለቲካ አመራሮችም ሆነ ግለሰቦች ከማለታቸው ውጪ እነማን እንደሚፈቱ በዝርዝር የተገለጸ ነገር የለም። ክሳቸው ተቋርጦ ወይም በምህረት ከሚለው በስተቀርም መቼ እንደሚፈቱ መቼ ክሳቸው እንደሚቋረጥም የተነገረ ነገር የለም ወይም የወጣ ዝርዝር መረጃ እስካሁን የለም። እንደ አቶ ያሬድና በፍቃዱ ያሉ በሰባይ መብቶች ዙሪያ የሚሰሩ ሰዎች ትክክለኛ ብሔራዊ መግባባትን ለመፍጠር ሁኔታውን በግልጽ አስቀምጦ ሁሉንም የፖለቲካ እስረኞች መፍታት ካልተቻለ ሁኔታው ማታለል ነው የሚሆነው ይሉታል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
በመጨረሻም ፓኪስታን የአፍጋኒስታን ታሊባንን እና ሐቃን ቡድን ጨምሮ በአሸባሪ ቡድኖች ላይ እርምጃ እስክትወስድ የምንሰጣትን ለጸጥታ የሚውል እርዳታ አቆማለሁ ስትል ዩናይትድ ስቴትስ አስታውቃለች። ፓኪስታን ደግሞ ተቃውማለች። የቪኦኤ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ዘጋቢ ኒክ ቺንግ ያጠናቀረውን ቆንጅታዬ ታቀርባለች።
በዩናይትድ ስቴትስና ለሽብርተኞች መሸሸጊያ በመስጠት በመትወነጅላት በፓኪስታን መካከል ያለው ውጥረት በአዲሱ የአውሮፓውያን ዓመት ይበልጡን ተባብሷል። የዋይት ሃውስ የብሔራዊ ጸጥታ አማካሪ HR ማክማስተር ስለ ጉዳዩ ሲናገሩ እንዲህ ብለዋል።
What's frustrating at times is we see Pakistan operating against the interests of its own people.
አንዱ የሚያበሳጨው ጉዳይ ፓኪስታን የገዛ ህዝቧን የሚጎዳ ተግባር ስትፈጽም ማየት ነው። እነዚህን ቡድኖች እየመረጠች ትከታተላለች። ለታሊባንና ለሐቃኒ ቡድን መሪዎች መሸሸጊያና ድጋፍ ሰጥታለች። ከዚያ እየተነሱ ነው እዚያው ፓኪስታን አካባቢዎችና አፍጋኒስታን ውስጥ ከባድ አደጋ የሚያደርሱት።
ዩናይትድ ስቴትስ ለፓኪስታን የምትሰጠውን የጸጥታ እርዳታ እንደምታቋርጥ የውጭ ጉዳይ ሚኒስቴር ትናንት ሐሙስ አረጋግጧል። ምን ያህሉ እንደሚያዝ ግን በዝርዝር አልገለጸም። የውጭ ጉዳይ ሚኒስቴር ቃል አቀባይ ሄደር ኖወርት
Until the Pakistani government takes decisive action against groups including the Afghan Taliban and the Haqqani network,
የፓኪስታን መንግስት የአፍጋን ታሊባንና ሐካኒን በመሳሰሉ ቡድኖች ላይ ወሳኝ እርምጃ እስካልወሰደ ድረስ በእኛ አስተያየት አካባቢውን የሚያናጉና የዩናይትድ ስቴትስን አባላት ኢላማ የሚያደርጉ ናቸው። ስለዚህ ዩናይትድ ስቴትስ ለፓኪስታን የጸጥታ ነክ እርዳታዎች መስጠት ታቆማለች።
ይህ ውሳኔ ታዲያ የትራምፕ አስተዳደር በፓኪስታን ላይ ይዞት የቆየውን መከፋት የሚያንጸባርቅ ነው። እንደገና ሄዘር ኒውወርት
This is something that should not come as a surprise to Pakistan because the president secretary Tillerson
ይሄ ፓኪስታንን ሊያስገርማት አይገባም። ምክንያቱም ፕሬዝዳንቱ ሚኒስትር ቴለርሰንና ሚኒስትር ማቲስ ሁሉን የፓኪስታንን ባለስልጣናት ስለ ጉዳዩ አስጠንቅቀዋቸዋል። ፓኪስታን ከሀገሯ የሚንቀሳቀሱ ሽብርተኛና ታጣቂ ቡድኖችን ለማሰር በቂ ስራ አልሰራችም። ያ ያሳስበናል። ይበልጡን ወሳኝ የሆነ እርምጃ መወሰድ እንዳለበት ነግረናቸዋል።
በዩናይትድ ስቴትስ የፓኪስታን አምባሳደር በበኩላቸው የጸጥታ እርዳታው መቋረጥ አደጋ ያስከትላል በማለት ትናንትና አስጠንቅቀዋል። ኢስላማባድ ለዩናይትድ ስቴትስ መራሹ ጸረ ሽብርተኛ ጥረትና አጎራባች አፍጋኒስታንን ለማረጋጋት ትልቅ አስተዋጽኦ አበርክታለች ብለዋል አምባሳደር አዚዝ አህመድ ቻውድሪ።
We should not be on the collision course. That's the point we want to make because I think if we move in that direction
ግጭት ውስጥ መግባት የለብንም ማለት የምፈልገው ያንን ነው። ምክንያቱም እንደሚመስለኝ ሁለቱም ሀገሮች በዚያ አቅጣጫ መሄድ ከጀመሩ ይጣላሉ። ያ ደግሞ ለሁለቱም አይበጅም።
ካሁን ቀደም ዩናይትድ ስቴትስ ለፓኪስታን ልትሰጥ የነበረውን ለጦር መሳሪያ መግዣ የሚውል ሌላ 255 ሚሊዮን ዶላር ይዛባታለች።
ስርጭታችን ይቀጥላል። የተከበራችሁ አድማጮች የምናስተናግዳችሁ ሰለሞን ክፍሌና
አዲሱ አበበ ነን። አሁን ወደ ቀዳሚው የምሽቱ ሁለተኛ ክፍል ቅንብር እናልፋለን። የመጀመሪያ ማለት ነው ሁለተኛ አይደለም በሁለተኛ ሰጣ ገባ
እያነጋገሩ ባሉት የኢትዮጵያ ፖለቲካ ጉዳዮች፣ ህዝባዊ ጥያቄዎችና ካጣብቂኙ የመውጫ መንገዶች ዙሪያ የተጀመረ ተከታታይ ክርክር የመጨረሻ ክፍል ነው። ሳምንታዊው እሰጥ አገባ ለምሽቱ ይዞ የቀረበው ተከራካሪዎች የገዢውን ፓርቲ አቋሞች በመደገፍ የሚሟገቱት አቶ ጌታቸው አረጋዊና የተቃዋሚ ድምፅ የሚያቀነቅኑት አቶ ግዛው ለገሰ ናቸው። ፈተናዎቹንና የገዢውን ፓርቲ አብዮታዊ ያለውን የፖለቲካ አመለካከት ምንነትና ከሁለት አስርታት በላይ አገሪቱ ከመጣችበት ጎዳና አንጻር ከዚህ በኋላስ ወዴት ሲል በሚጠይቀው ያለፈው ሳምንት ቅንብሩ የመጨረሻ ጥያቄ ጀምራል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው።
ግራ ዘመምነት በራሱ መሰረት ያጣው ለሚሚለውን እስኪ እንፈትሸው። ባቶ ግዛው ጥያቄዎች የዜጎች እኩልነት አይከበርም፣ የምጣኔ ሀብት ተጠቃሚነት የለም፣ እርሶም ብለውታል በቅጽበት ሰው በምን መልኩ ባለጸጋ እንደሚሆን የማይታወቅበት ሁኔታ ተፈጥሯል ብለዋል። የነጻነት፣ የልማት፣ የፍትህ፣ የዲሞክራሲና የሰላም ጥያቄ ካለ አንድ ስርዓት 27 ዓመታት ከመራ እነኚህ ጥያቄዎች ዛሬም ካሉ አልሰራም ለሚለው የፖለቲካ ፍልስፍናው ራሱ ለምን አይጠየቅም?
ግምታዊ እምነትና እውነታ የሪያሊቲና ፐርሰፕሽን ያለ ነው አጣላ የምን መሰለ። ለምሳሌኛ በትግራይ አካባቢ ያለ ወጣቶች ምንድን ነው የምንለው? ህወሓት ኢትዮጵያን ለመለወጥ አንድነትን፣ አይዲዮሎጂውን፣ አስተሳሰቡን ተለማረክ እዛ ሂዶ እኛን ትቶ እኛ ሳንለወጥ እነሱን ሳንቀርብ አጠቃላይ መድረስ የሚፈልግበት ሳንደርስ ወደ ሌላ አሳሚንት ሂደዋል ብለው ያስባሉ፣ ብለው ያምናሉ፣ ብለው ይጽፋሉ የትግራይ ወጣቶች። ወደ ሌላው ብንሄድ ደግሞ ህወሓት የእኛን ሀብት እየወሰደ ትግራይን የበለጠ እያለማ ትግራዮችን የበለጠ ተጠቃሚ እያደረገ ነው ብለው ያስባሉ። እውነታው ግን አንድ ነው ሊሆን የሚችለው ሁለት ሌላች። ስለዚህ እውነታው የት ነው ያለው? ህወሓት ነው ሪሊ አገሪቱን ማለት ዋናነት ያስተዳደረና የራሱን ክልል ተወላጆች ተጠቃሚ እያደረገ ያለው ወይስ የራሱን ክልል ተወላጆች ጥቅም አሳንሶ ነው ሌላው የበለጠ ተጠቃሚ እያደረገ ያለው ወይስ እኩል ነው? እኔ ማምንበት እዚህ ነገር ልናገር፣ ህወሓት ለየት ያለ ማለት የበለጠ ድርሻ ካለው ፌዴራሉ ላይ ይህ ስህተት ነው። ወደ ሳይዝ ነው መምጣት ያለበት፣ ወደ ልክ ነው መምጣት ያለበት።
ወደ ትክክለኛው መጠኑ የተመጣጠነ አቋም መምጣት አለበት ሲሉ ችግር እንዳለበት ያ ቀደም የተነሳው ያልተመጣጠነ ተጽዕኖ ይቀበሉታል ያምኑታል ምክንያቱም መምጣት አለበት ስንል መኖር አለመኖሩን ማረጋጋት ይጠይቃል
አዎ አይ እኔ ለምሳሌ ሁሌ የምንለው ይሄ በጸጥታ ኃይሎች አካባቢ ድጋፍ አሉ የትግራይ ተወላጆች ብዙ ጀነራሎች ብዙ ሴኩሪቲ እንትኖች አሉ ምናምን የሚል ሰንስ እናደርገዋለን አለ ግን አጠቃላይ ፖለቲካው ስናየው ለምሳሌ ዋናው ወሳኝ ምንድን ነው የካውንስል ኦፍ ሚኒስተርስ ፓርላማ ምናምን ነው እዛ የትግራይ በጣም ትንሽ ነው ስለዚህ አጠቃላይ የማይገባውን ወስደዋል የሚል እምነት የለኝም ግን ግምቱ ስላለ ከግምት የሚነሳ እምነት ፐርሰፕሽኑ ስላለ ይሄ መጀመሪያ አካባቢ ህወሓት የተሻለ የአደረጃጀት እና ምናምን ስለነበረው እና ሌላውን እያገዘ ስለነበር ያ እስካሁን ያለ ነው የሚመስለው ማንም ሰው ያ የተሳሳተ እምነት ነው
እሺ አቶ ግዛው
አንደኛ ነገር ያለው ምርጫ የማንነት ፌደራሊዝም ኤትኒክ ፌደራሊዝም ወይን አሃዳዊነት ነው የሚለው እውነት አይደለም ብዙ ፌደራል ሀገሮች አክቹሊ ከኢትዮጵያ በስተቀር ፌደራል የሚባሉ ሀገሮች በማንነት ላይ የተመሰረቱ አይደሉም በጂኦግራፊካል በኢኮኖሚክ ላይ የተመሰረቱ ናቸው ተለያዩ ሀገሮችን መውሰድ እንችላለን ሰው ኢትዮጵያ ውስጥ አሃዳዊ ስርዓት ይኖር ወይንም አንድ ህዝብ አንድ ሃይማኖት አንድ ቋንቋ የሚል የኢትዮጵያ ፖለቲካ ሙቭመንት የለም አክቹሊ ኢትዮጵያ ተማሪዎች እንቅስቃሴ ውስጥ የአሃዳዊ ስርዓት ወይንም ህዝባዊ ቋንቋ የሚለውን በመታገል በህዝባዊ ወያኔ አርነት ትግራይ ውስጥ እንደጣላች የተቆጠሩ የአማራ ወጣቶች ለመቀየር በደማቸው የከፈሉለት ጥያቄ ነው ኢትዮጵያ ውስጥ የምንጠይቀው ያለ ነው የኢትዮጵያ ህዝብ እየጠየቀ ያለው ምንድነው የአገራችንነት አንድነት እየላላ ነው ይሄ ደግሞ የህዝባዊ ወያኔ አርነት ትግራይ የብሔር ፖለቲካ ያመጣው ነው ይሄ ደግሞ እኔ አልኩት ሳይሆን ጎንደር ውስጥ ሲወጡ ምንድን ነው የትግራይ የበላይነት ይቁም ነው በግልጽ የሚታየው ነገር የማንነት ፖለቲካ የኤትኒክ ፌደራሊዝም የአገራችንን ህልውናና ኢትዮጵያውያን አብረን በክፉም በደግም የኖርንበትን ሰንሰለት እየበጣጠሰው ስለሆነ የኢትዮጵያ አገዛዝ ከማንነት ፖለቲካ ወደ ዜግነት ፖለቲካ ይለወጣል የሚል ነው አንዱ ፖይንት ይሄ ነው ሁለተኛ ነገር የግራ ፖለቲካ በራሱ መጥፎ የለውም የሚለው አቶ ጌታቸው በግል ማመናቸው ምንም ችግር የለውም ግን በአለም ላይ ያሉ ሀገሮች በሙሉ ከሶቪየት ዩኒየን ጀምረን ሜቢ ቻይና ካልሆነ በስተቀር የትኛውም ሀገሮች ቻይናን በኢኮኖሚ ለማለት ልናልፈው እንችላለን የፖለቲካ ነጻነት ያለባቸው ሀገሮች የሉም ይህን ማጥበቅ ይፈልጋሉ የትኛውም በግራ ፖለቲካ የሄዱ ሀገሮች የፖለቲካ ነጻነት የኖራቸው የሉም በኢኮኖሚም ቢሆን ከቻይና በስተቀር አብዛኛዎቹ ከልመና ያልወጡ መግባባት የሌለባቸው ሶሻል ፋብሪካቸው ወይም ማህበረሰባዊ ምንነታቸው እየተፈረካከተ ያለበት ቦታ ነው። ስለዚህ ሶሻሊዝም ከኢትዮጵያ በስተቀር ግዛው ለገሰ ስላለው አይደለም። ኢስት ዩሮፕን ማየት ይቻላል። የተለያዩ አፍሪካም ውስጥ የነበሩ ሀገሮችን ማየት ይቻላል። ሶስተኛ ኢትዮጵያ ህብረ ብሔራዊ ነች እየተባለ በህዝባዊ ወያኔ አርነት ካድሬዎች እና የትግራይ ብሔርተኞች የሚለው እውነት ነው። ኢትዮጵያ ህብረ ብሔራዊ ነች። በጣም ብዙ ሀገሮች ህብረ ብሔራዊ ናቸው። ግን በህብረ ብሔራዊነት የሚነሱ ጥያቄዎች ቋንቋ፣ ባህል በምንላይበት ጊዜ እነዚህ ነገሮች በበቂ ሁኔታ የተሟሉበት ሀገርና ለህዝቦቻቸው የፖለቲካ ነጻነትና የኢኮኖሚ ነጻነት የፈጠሩ ሀገሮች የቶች ናቸው ብንላቸው በሊበራል ዲሞክራሲ የታነጹ በዜግነት ነጻነት ላይ የታነጹ ሀገሮች ናቸው። አሜሪካ ብንመጣ ዋሽንግተን ዲሲ ውስጥ አማርኛ መሰላ ቤት ቋንቋ ነው፣ ስፓኒሽኛ ነው፣ ቻይኒዝኛ ነው፣ ቪየትናሚዝ ነው። ስለዚህ በብሔር ጥያቄ ታክተው የሚነሱ ጥያቄዎችን የመመለሻው መንገድ የማንነት ፖለቲካ ሳይሆን የሊበራል ዲሞክራሲና ነጻነት ነው። በመጨረሻ አንድ ነጥብ መጥቼ ፈልጋለሁ። በጣም ኢምፖርታንት የሆነው ፖይንት ምንድን ነው? የምንከተለው ፖለቲካ ማንነትን ያማከለ ስለሆነ የሚነሱ ጥያቄዎች በሙሉ ከኳስ ጨዋታ ጀምሮ እስከ ስልጣን ክፍፍል ድረስ የሚገመገሙትና የሚመዘኑት በማንነት ላይ ነው። ይሄ ደግሞ ሰሞኑን በኢትዮጵያ ውስጥ እያየነው ያለው ነው። ዛሬ ሊያሳስበን የሚገባው ምንድነው? በማንነት ላይ የተመሰረተ አገዛዝ ፖለቲካ የኢትዮጵያን ሕዝብ ወደ አላስፈላጊ የሆነ የእርስ በርስ መጨራረስ እንዳይወስደው ቆም ብለን ሁላችንም ልናስብ።
መልካም መልካም። ይሄ የተሻለ አቅጣጫ እንፈልግ። ቢያንስ ግራና ቀኝ ሁለታችንም የሚያስማማ ይመስለኛል። ከመሰናበታችን በፊት አቶ ጌታቸው ያልመለሱልኝን አንድ ጥያቄ በድጋሚ ላንሳ። ስልጣን ላይ ያለው ኃይል ላለፉት 27 ዓመታት የቆየ ነው። ቀደም እርሶም የተስማሙባቸው የነጻነት፣ የልማት፣ የፍትህ፣ የዲሞክራሲ፣ የሰላም ጥያቄዎች መኖራቸው ሙስና ይመስልኛል በቅጽበት አንድ ሰው በምን መልኩ ባለጸጋ እንደሚሆን የማይታወቅበት ሁኔታ ተፈጥሯል ብለዋል። እነኚህ ያለመስራታቸው በቂ አይደለም ወይ? አንድ ስርዓት ዲሞክራሲያዊ ስርዓት ከሆነ በህዝብ ከሚመረጥበት ዲሞክራሲ ከሚሰራበት ስርዓት ለሌሎች የማይለቅበት ምክንያት ምንድነው ብሎም አጥጋቢ መልስ መስጠት ይቻላል። አልሰራም የሚለው የዛን ስርዓት ብቃት ጥያቄ ውስጥ አያስገባም ወይ? በቂ አይደለም ወይ ይሄ?
አዎ፣ የሚገባውን ስራ ስላልሰራ እኮ ነው። ይሄ አሁን እኮ እየተፈተነ ያለው እኮ ስራውን በአግባቡ መስራት ስላልቻለ አሁን የስርዓቱ ችግር ነው የሚለው የአይዲዮሎጂ ችግር ነው የሚለው ነው ማለት ማማ። አመራሩ የህዝብ ጥያቄ መመለስ አልቻለም። ስርዓቱን ያስተራር ጥያቄነትና ግጭት እንዲኖረው ስላላረገ እዛ ተጋርገዋል። አላስፈላጊ የሆኑ ጥርጣሬዎች እንዲፈጠሩ አድርገዋል። ሰዎች መጀመሪያ እንዳልኩት በቅጽበት ባለጸጋ የሚሆንበት በምን ባለጸጋ እንደሆነ የማይታወቅበት ሁኔታ ተፈጥሯል። ይህ እኮ ችግር ነው። ግን ይህ ችግር ምንድን ነው መፈታት ያለበት? ስርዓቱን በመቀየር ለምሳሌ አሁን አቶ ግዛው እንዳሉት ሊበራል ዲሞክራሲ ምንድን ነው? የግለሰቦች መብት እና ሚኒማል ኢንተርቬንሽን ኦፍ ስቴት መንግስት የጸጥታ የህግ ማውጣት ምናምን ሮል የሚኖረው የሚል ነው። የኢትዮጵያ ውስጥ ይሰራል አይሰራም? ምክንያቱም በግል አይደለም እኔ የማየው እንደ ቡድን ነው የማየው። እኔ አንድ ሰው እንደ ኦሮሞነቱ ማየት ይፈልጋል መጀመሪያ። እና ይሄ ሪያሊቲ እኮ ነው። ለምን ሆነ እሱ ሌላ ጥያቄ ነው።
በምናወቅ ሪያሊቲ
በማንነቱ ነው የሚኮራው።
አቶ ገዛው እድል ሳልሰጦት እንዳይዘጋ
ሊበራል ዲሞክራሲ ኢትዮጵያ ውስጥ ሊሆን አይችልም የሚለው የአቶ ጌታቸው አባባል የኢትዮጵያን ህዝብ በበቂ አለማወቅ ይመስለኛል። በ2005 በፈረንጆች በ1997 በቅንጅ ጊዜ የኢትዮጵያ ህዝብ ሰልፍ ወጥቶ ምርጫ እንደተሳተፈ እናውቃለን። ሁለተኛ ጎረቤታችን ኬንያ ልክ እንደ ኢትዮጵያ ውስጥ በጣም የተለያዩ ብሔር ብሔረሰቦች ያሉበት ሀገር ጥቂት አለመረጋጋትም ተጨምሮ ቢሆን ለሁለተኛ ጊዜ ዴሞክራቲክ ኢሌክሽን ፕሬዚዳንት መርጠዋል። ሶስተኛ ጋናን የመሰለ ልክ እንደ ኢትዮጵያ የተለያዩ ቋንቋዎች የተለያዩ ብሔሮች ያሉበት ሀገር በዴሞክራቲክ መንገድ መሪዎቻቸውን በየአራት አመቱ አስተሪ ሶስተኛ ጊዜ መሰለኝ ቀይረዋል። የኢትዮጵያ አይነት አወቃቀር የነበራቸው ህገ መንግስቱን ላይ ሞክር ያለው ኢትዮጵያን በጣም የሚመስል ሀገር ዩጎዝላቪያ ነበር። ዩጎዝላቪያ ደግሞ ዛሬ 10 ሀገር ገደማ ሆነዋል። ስለዚህ ኢትዮጵያውያን ለዲሞክራሲ ለሊበራል ዲሞክራሲ የሚያበቃ ነገር የላቸውም ኢትዮጵያ አይሰራም የሚለው የኢትዮጵያን ህዝብ አለማወቅ ነው። ሌሎች አፍሪካ ውስጥ ያሉ ሀገሮች እንዳደረጉት ልናደርገው የምንችለው። ሁለተኛ ችግሩ የሰዎች ችሎታ ማነስ ነው የሚለው ከተወሰደ አቶ ጌታቸውን መጠየቀው ችግሩ እኮ ችሎታ ያላቸው ሰዎች በአብዮታዊ ዲሞክራሲ እና በህወሓት ዲክቴተርሺፕ መኖር አይችሉም። ስለዚህ አገሪቷን እየተተዉ ይሰደዳሉ ወይንም እስር ቤት ይገባሉ። አብዮታዊ ዲሞክራሲ ሊፈጠር የቻለውና ሊይዝ የቻለው ሊለወጡ የማይችሉ 30-40 አመት በስልጣን እየባለጉ ያሉ በማንነታቸው ብቻ እየተመረጡ አብዮታዊ ዲሞክራሲ ማፍራት የሚችለው ችሎታ የሌላቸውን የፖለቲካ ሀክስ ወይንም የፖለቲካ ተጫዋቾችን ነው። ስለዚህ የኢትዮጵያ አገዛዝ የሚከተለውን ፍልስፍና እስካልቀየረ ድረስ ኢትዮጵያ ወደፊት አትሄድም። ጥሩነቱ እነ ለማ መገርሳን የመሰሉ እነ ዶክተር አብይን የመሰሉ እነ ገብሩ አስራትን የመሰሉ የአብዮታዊ ዲሞክራሲ መቀየር የሀገራችንን ህልውና ቅድመ ሁኔታ ነው የሚሉ ሰዎች ስላሉ ከነሱ ጋር ተባብረን
እና ፍልም አብዮታዊ ዲሞክራሲ አይደለም የኢህአዴግ አመራር እኮ ናቸው
ለ40 አመት ያራመደውን የፖለቲካ ትርክት አርግፎ የኢትዮጵያን አንድነትና ኢትዮጵያዊነትን የሚያበለጽግ ስለሆነ የጊዜ ጉዳይ ነው እንጂ ከኢህአዴግ ወጥተው ዴሞክራቲክ ስርዓት ኢትዮጵያ ውስጥ እንደሚያመጡ ፍንጭ እያሳዩ ነው ያለው።
መልካም። የተጠበቀው ክርክር ይቀጥላል። የለውጥ ጥያቄ ለምን፣ እንዴት፣ ምን አይነት አቅጣጫ፣ አንታዊ ውጤት በሚኖረው መንፈስ እንቀጥላለን። አቶ ጌታቸው አረጋዊ ከአዲስ አበባ፣ አቶ ግዛው ለገሰ ከዚህ ከዋሽንግተን ዲሲ እንግዶቼ ሁለታችሁም ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልን።
አመሰግናለሁ አቶ አሉላ። አቶ ግዛውም በጣም አመሰግናለሁ። እግዚአብሔር
ይስጥልን። እኔም አመሰግናለሁ አቶ ጌታቸውን።
የጠበቀ ልዩነት ያላቸው ሀሳቦቻችሁን ማንሳት በመፍቀዳችሁ በድጋሚ አመሰግናለሁ። እግዚአብሔር ይስጥልኝ።
እሺ፣ ደህና ሁን። ደህና ሁን አቶ ጌታቸው።
ደህና ሁን። ደህና
አሉላንና እንግዶቹን እኛም እናመሰግናለን። ሳምንት በሌላ ርዕስ እንዲሁ ሞቅ ያለ ክርክር እንደሚኖር ተስፋ እናደርጋለን። አፍሪካ በጋዜጦች ቀጣዩ መደበኛ የምሽቱ ቅንብር ነው። አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል።
የኢትዮጵያ የለውጥ እርምጃ፣ የአፍሪካ የተለያየ አቅጣጫ፣ የአፍሪካ አህዮች ቁጥር መመናመን የሚሉትን ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
የዎል ስትሪት ጆርናል ድረገጽ ኢትዮጵያ የፖለቲካ እስረኞችን እንደምትፈታ ማስታወቋን ዘግቧል። በህዝብ ብዛት ከምስራቅ አፍሪካ ሀገሮች ቀዳሚ ቦታ የምትይዘውና በኢኮኖሚ ባለም ፈጣን እድገት በማሳየት ላይ ካሉት ሀገሮች አንዷ የሆነችው ኢትዮጵያ በአገሪቱ የሚካሄዱን ተቃውሞ ለማርገብ ስትል በብዙ ሺህ የሚቆጠሩ የፖለቲካ እስረኞችን እንደምትፈታና እስረኞችን በማሰቃየትና በማንገላታት ተግባሩ የሚታወቀውን ማዕከላዊ እስር ቤት እንደምትዘጋ ማስታወቋን ጠቁሟል። አያይዘውም የዎል ስትሪት ጆርናል ድረገጽ በሀገሪቱ ያሉ ተቃዋሚዎች ይህን ውሳኔ ጥንቃቄ ባዘለ በጎነት ተቀብለውታል። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ የተሰማው ወሬ መልካም ነው፣ ነገር ግን በተግባር ላይ መዋሉን ሳይኖ የማምኑ ማለታቸውን ጠቅሷል።
የዎል ስትሪት ጆርናል ድረገጽ ባለፈው ጥር ወር ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር ባደረገው ቃለ መጠይቅ በሀገሪቱ የሚካሄደው ተቃውሞ መንስኤ ምን እንደሆነ ሲያስረዱ 100 ሚሊዮን ከሚሆነው የኢትዮጵያ ሕዝብ 42 ሚሊዮኑ ከ15 እስከ 34 ዓመት ዕድሜ ክልል ያለ በመሆኑ ለሥራ አጥነት ምክንያት ሆኗል። በዚህ ያልረኩ ወጣቶች ወደ ግጭት ያመራ ተቃውሞ ለማካሄዳቸው ምክንያቱ ይህ ይመስለኛል ማለታቸውን ድረገጹ አውስቷል። ኢትዮጵያ ከቅርብ ዓመታት ወዲህ የዓለም አቀፍ መዋዕለ ንዋይ አፍሳሾች መስህብ ሆና ቆይታለች። እንደ አውሮፓ አቆጣጠር ከ2016 እስከ 2017 ዓመተ ምህረት በነበረው ጊዜ የሀገሪቱ ኢኮኖሚ በ9% ማደጉን ዓለም አቀፍ የገንዘብ ድርጅት እንደገለጸ ድረገጹ አውስቷል። ይሁንና ባንክን የመሳሰሉት ወሳኝ ኢንዱስትሪዎችን በመንግስት ቁጥጥር ስር ያደረገና የረቀቀ ጥበብ ያለው ወታደራዊና የፖሊስ ኃይሉንም ተቃውሞን ለማዳፈን ይጠቀማል ሲል ድረገጹ ዘግቧል።
ዘጋርዲያን ድረገጽ በበኩሉ የአፍሪካ መሪዎች በአጉሪቱ ዙሪያ ስላለው ጥሩም ሆነ መጥፎ ለመወያየት በያዝነው ጥር ወር ጉባኤ ያካሂዳሉ። 30ኛው የአፍሪካ ህብረት ጉባኤ የሚካሄደው ወደ ሰላም፣ ብልጽግናና ውህደት የምታመራ አፍሪካ በሚል መሪ ቃል እንደሚሆን ድረገጹ ጠቅሶ ዓላማው ጉልህ ቢሆንም ገና በርቀት ላይ ያለ ራዕይ ነው ይለዋል። ቻተም ሃውስ የተባለው ለንደን የሚገኝ የጥናትና ምርምር ተቋም የሚሰሩት አሌክስ ቫይንስ የ2018ቱ የያዝነው ዓመት ማለት ነው አፍሪካ እየመጠቀች ነው የሚለው ሳይሆን የአፍሪካ ይዘት የተለያየ ነው የሚለው ይሆናል። ምክንያቱም አፍሪካ እየመጠቀች ነው የሚለው መሪ ቃል ከሚገባው በላይ የተለጠጠ ነውና ማለታቸውን ዘጋርዲያን ድረገጽ ጠቅሷል። ጉልህ የሚሆነው የአህጉሪቱ የተለያዩ ክፍላት የሚወስዱት ያለው የተለያየ ጎዳና ነው። በማዕከላዊ አፍሪካ ተስፋ የሚያስቆርጥ ነገር ሲታይ በደቡባዊና ምዕራብ አፍሪካ አዎንታዊ አካሄዶች ይንጸባረቃሉ። አንድ ላይ ያለው አጠቃላይ ዝንባሌ ግን የረጅም ጊዜ መሪዎች እየተበናመኑ መሄድ ነው ሲሉም አሌክስ ቫይንስ አስገንዝበዋል።
የጋምቢያው ያህያ ጃሜ አቻምና የተካሄደው የአንድ ዓመታት የሥልጣን ጊዜያቸውን ያከተመውን የምርጫ ውጤት አልቀበልም ባሉበት ወቅት ሴኔጋል፣ ላይቤሪያና ናይጄሪያ ባደረጉባቸው ተጽዕኖ ምክንያት ከስልጣን ለመውረድ ተገደዋል። ሮበርት ሙጋቤም ከ37 ዓመታት የስልጣን ጊዜ በኋላ ለመውረድ ተገደዋል። የአንጎላው ኤድዋርዶ ዶስ ሳንቶሽም ከ4-10 ዓመታት የስልጣን ጊዜ በኋላ ተሰናብተዋል። ሌሎች በርካታ የረጅም ጊዜ መሪዎችም እየተዳከሙ ናቸው። ለ16 ዓመታት ያህል ስልጣን ላይ የቆዩት የአንጎላው ጆዜፍ ካቢላም ብዙም ላይቆዩ ይችላሉ ይላል ደ ጋርዲያን ድረገጽ ላይ የወጣው ጽሑፍ። ከጸጥታ ደህንነት አንጻር በሊቢያና በደቡብ ሱዳን ሊካሄዱ የሚችሉት ምርጫዎች ሰላም ከማምጣት ይልቅ ውጥረትን በማባባስ ግጭት ሊያስከትሉ ይችላሉ የሚል ስጋት እንዳለም ድረገጹ ላይ የወጣው ዘገባ ጠቅሷል። ከኢኮኖሚ እድገት አንጻር ደግሞ ከሰሃራ በመለስ ያሉት የአፍሪካ ሀገሮች ባለፈው ሰኞ በጀመረው አዲስ ዓመት በ3.4% ያድጋሉ ተብሎ ይጠበቃል። በአህጉሪቱ ትልልቅ ኢኮኖሚ ያላቸው በሚባሉት ሀገሮች በፖለቲካዊ አለመረጋጋት ምክንያት የእድገት ሂደቱ ወደ ኋላ ተጎትቷል። ጋና በአዲሱ ዓመት የላቀ ፍጥነት ያለው የኢኮኖሚ እድገት እንደሚኖራት፣ ኢትዮጵያና ታንዛኒያ ደግሞ ከሷ ቀጥለው ፈጣን እድገት እንደሚኖራቸው የጋርዲያን ድረገጽ ጠቅሷል።
የኒውዮርክ ታይምስ ጋዜጣ ድረገጽ ደግሞ ከአህያ ቆዳ የሚሰራ ጀላቲን ለቻይና ባህላዊ መድኃኒትነት ስለሚያገለግል የቻይናን ያቅርቦት ፍላጎት ለማርካት ሲባል የአፍሪካ አህዮች እየተሰረቁና ቆዳቸው እየተገፈፈ ነው ይላል። በአሁኑ ወቅት አህዮች የሚታረዱባቸው መደብሮች ተከፍቷል። እነዚህ የቤት እንስሳት ታዲያ ከመንደሮች እየተሰረቁ መሆናቸውን ኒውዮርክ ታይምስ ጋዜጣ ድረገጽ ላይ ወጣው ዘገባ ገልጿል። እንጂሩ የተባሉ ሸቀጣሸቀጥን በአህያዎች እየጫኑ የሚነግዱ ነጋዴ በቅርቡ 5 አህዮች እንደተሰረቁባቸው ገልጿል። አህዮቹ ስለተሰረቁባቸው በቀን ያገኙት የነበሩ ወደ $30 ይጠጋ የነበረው ገቢያቸው ወደ $5 መውረዱንና እዳቸውን እንኳን መክፈል እንዳቃታቸው መግለጻቸውን ዘገባው ጠቅሷል። ሌቦቹ እንስሳቱን ሰርቀው ወዲያውኑ ካረዷቸው በኋላ ካንገታቸው በታች ያለውን ቆዳ ገፈው ስጋቸውን ለጆፍሬ አሞራና ለጅብ ቀለብ ትተው ይሄዳሉ ሲል ኒውዮርክ ታይምስ ጋዜጣ ድረገጽ ላይ ወጣው ጽሑፍ ገልጿል።
ከዓለም የበዛ የነበረው የቻይና አህዮች ቁጥር የጀላቲኑ አቅርቦት እየጨመረ በመሄዱ ከ11 ሚሊዮን ወደ 6 እና 3 ሚሊዮን እንደወረደ፣ አህዮችን ደግሞ እንደ ላሞችና አሳማዎች በቀላሉ ማርባት ስለማይቻል የቻይና ኩባንያዎች አህዮችን ከአዳጊ አገሮች መግዛት መጀመራቸውን ዘገባው አውስቷል። በዓለም ደረጃ ያሉት አህዮች ብዛት 44 ሚሊዮን ሲሆን ለቻይናው ኢጃው ለተባለው መድኃኒት አቅርቦት ሲባል በዓመት 1.8 ሚሊዮን የሚሆኑ አህዮች እንደሚታረዱ ለአህዮች ደህንነት የቆመ በብሪታንያ ያለው ድርጅት መግለጹን ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣ ጽሑፍ ጠቁሟል። ቻይና ከመላ ዓለም አህዮችን ማስገባት የምትፈልግ ሲሆን 14 የአፍሪካ ሀገሮችና ፓኪስታን ዓለም አቀፍ የአህዮች ንግድን አግደዋል። ታንዛኒያ ባለፈው ሰኔ ወር እገዳ ስታደርግ አህዮች እንዲከታረዱ ከምድረ ገጽ ሊጠፉ ይችላሉ በሚል ስጋት መሆኑን ጽሑፉ አውስቷል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የዛሬው ርዕሰ አንቀጽ አሜሪካዊ አስተሳሰቦችና የተቋማትን ምንነት እንዲሁም ማንነት ያንጸባርቃል። የዩናይትድ ስቴትስ ሕገ መንግሥት አንቀጽ 3 የመንግሥቱን የፍትህ ዘርፍ ያቀፈውን የፌዴራል ፍርድ ቤቶች ሥርዓት አመሰራረት ይደነግጋል። የዩናይትድ ስቴትስ መንግሥት የፍትህ ዘርፍ የአገሪቱን ጠቅላይ አቃቤ ሕግና በዩናይትድ ስቴትስ ምክር ቤት አማካኝነት የተቋቋሙትን የፌዴራሉን የበታች ፍርድ ቤቶች ያካትታል ሲል የዕለቱ ርዕሰ አንቀጽ የፍትህ ሥርዓቱን በሚያስረዳበት መግቢያ ይንደረደራል። ርዕሰ አንቀጹ በመቀጠልም የዩናይትድ ስቴትስ ጠቅላይ ፍርድ ቤት በተለምዶ የመጨረሻው ይግባኝ ሰሚ ፍርድ ቤት ብቻ ተደርጎ ቢታሰብም የሕገ መንግሥቱ አንቀጽ 3 ግን በአንጻሩ ለመጀመሪያ ጊዜ በሚታዩ የክስ መዝገቦች ላይም ፍርድ የመስጠት ሥልጣን እንደሚሰጠው ይተነትናል። ሕገ መንግሥታዊ አንቀጹ በተጨማሪም በፌዴራል ወንጀልነት የሚታዩ ጉዳዮችን እንዲወስንና የፌዴራል ሕጎችን፣ ደንቦችና ስምምነቶችን በተላለፉ ድርጊቶች ላይም ውሳኔ የመስጠት ሥልጣን ይሰጠዋል። አንድ ተከሳሽ በየትኛውም በተከሰሰበት ወንጀል በዩናይት ስቴትስ የዳኝነት ሥርዓት በአውጫጭኝ መልክ ከሕዝቡ ከተመረጡ ዳኞች በሚካሄደው የፍርድ ሂደት የመዳኘት መብትንም ያስጠብቃል። በአገር ክህደት ወንጀል የሚያስፈርጅ ጥፋትን ምንነትም ይደነግጋል። የዩናይት ስቴትስ ሕገ መንግሥት አንቀጽ 3 የመጀመሪያ ክፍል የፍትሕ ሥርዓቱን ግዙፍ ኃይል አቅም የሕግ ድንጋጌዎችን ለመተርጎምና በየትኛውም የተወሰነ የክስ ጉዳይ ላይ ተፈጻሚ የማድረግ ሥልጣን ከተሰጣቸው የፌዴራሉ ችሎቶች ላይ ያደርገዋል። የፌዴራሉ ችሎቶች የወንጀል መቀጮ ለመጣል፣ የእስር ብያኔ ለመስጠት እናም እንዲሁም ግጭቶችን ለመፍታት የሚያስችሉ እርምጃዎች ወደፊት የማዘዝ ሥልጣን ጭምር ተሰጥቶታል። እንደ ርዕሰ አንቀጹ ማብራሪያም የሕጋዊ ውሳኔዎችን ተፈጻሚነት ለማረጋገጥ የዩናይት ስቴትስ ሕገ መንግሥት የችሎቶችን ሥልጣን ከመዳፈር የሚያስቆጥሩ ድርጊቶችን ለመከላከል ለፍርድ ቤቶቹ የተለየ ጥበቃ ያደርጋል። በሌላ አነጋገርም የችሎቶችን ሥልጣን የተጋፋ ወይም የተዳፈረ፣ ለችሎቱ አክብሮት የጎደለው አቀራረብ ያንጸባረቀ አሊያም የፍርድ ቤቱን ሥራና ውሎ ያስተጓጎለ ማንም ወዲያውኑ መቀጮ ሊጣልበት ይችላል። የሕገ መንግሥቱ አንቀጽ 3 ምዕራፍ 2 ንዑስ አንቀጽ 2 የዩናይትድ ስቴትስ ጠቅላይ ፍርድ ቤት አምባሳደሮችን፣ ቆንሲሎችንና ሚኒስትሮችን የሚመለከቱ ጉዳዮች ላይ ቀዳሚ ወይም ዋናው የፍርድ ሰጪ አካል መሆኑንም ይዘረዝራል።
የህገ መንግስቱ ንዑስ አንቀጽ 3 በዩናይትድ ስቴትስ ህግ የሚታዩ ማናቸውም ጉዳዮች፣ ዩናይትድ ስቴትስ ፈረመቻቸውን ስምምነቶች፣ ዓለም አቀፍ የማሪታይም ህጎች አለያም የተለያዩ ግዛቶችን የመሬት ይዞታ የሚመለከቱ ጉዳዮች ወይም ጉዳያቸው የሚታዩ ወገኖች በተለያዩ ግዛቶች የሚኖሩ ከሆነ አንዳቸው የሌላ ሀገር ዜጋ ወይም ነዋሪ በሚሆኑበት ጊዜ የፌደራሉ ፍርድ ቤቶች ጉዳዮቹን እንዲያይ የሚያስችል ስልጣን ይሰጣቸዋል። ከሁሉ በላይ የፌደራል ፍርድ ቤቶች ልዩ ስራ ግን ይላል ርዕሰ አንቀጹ፣ የፌደራል ፍርድ ቤቶች ልዩ ስራ በፕሬዝዳንቱ አሊያም በዩናይትድ ስቴትስ ምክር ቤቶች ይህ ህገ መንግስታዊ አሰራር እንዳይሰፍን ወይም የስልጣን መተላለፍ እንዳይፈጸም መቆጣጠር ይሆናል። የፍርድ ቤቶች ተገቢና ልዩ ተግባር የህጉን ድንጋጌዎች መተርጎም ነው። ህገ መንግስት በመሰረቱ በዳኞች የተለየ ስፍራ ሊሰጠው የሚገባ የህጎች ሁሉ መሰረት ነውና ሲሉ ከዩናይትድ ስቴትስ ህገ መንግስት አርቃቂዎች አንዱ የሆኑት አሌክሳንደር ሃሚልተን የተናገሩትን ዋቢ በማድረግ በዩናይትድ ስቴትስ ህገ መንግስት አንቀጽ 3 ላይ ያተኮረው የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ እስካሁን አብራችሁን ስለቆያችሁ እናመሰግናለን። ፕሮግራማችን በዚህ ተጠናቋል። ትግርኛው ይቀጥላል።